Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲ እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምንነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በምስራቅ ኢትዮጵያዊቷ ሀረር ከተማ በዛሬው ዕለት እየተከበረ በሚገኘው በዓል ላይ ጠቅላይ ሚኒስትሩ ያደረጉት ንግግር ላይ ዘገባ አለን።
በአህጉራችን አፍሪካ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበዓሉ ላይ ካደረጉት ንግግር ቀንጨብ አድርገን ነበር ያሰማናችሁ።
በርካታ ጉዳዮችን የዳሰሰው የአፍሪካ ጥናቶች ማህበር 59ኛ ዓመታዊ ስብሰባ ባሳለፍነው ሳምንት ለሶስት ቀናት በዋሽንግተን ዲሲ ተካሂዷል። ዘገባለን።
ዋናው ኢትዮጵያ ገቨርንመንት ማድረግ ያለበት ሪፎርም ማድረግ አለበት። ሲግኒፊካንት ፖለቲካል ኤንድ ኢኮኖሚክ ሪፎርም ወደ ኢንክሉሲቭ መሄድ አለበት።
ፕሮፌሰር ሲሳይ አሰፋ ከሚችጋን ዩኒቨርሲቲ በጥናት ውይይት ላይ ካደረጉት ንግግር ላይ የተወሰደ ነው ያሰማናችሁ።
ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ተመልሼ መጥቻለሁ። ቃለ መሐላ ፈጽመው በይፋ ስራ ለመጀመር 6 ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የካቢኔ አባሎችን መረጣ ሂደት እያፋጠኑ ነው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የአገር ውስጥ ደህንነትና የቤቶችና የከተማ ልማት ሚኒስቴሩን እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው ወይም በሽግግሩ ባለስልጣናት ተገልጸዋል። እንዳለፈው ጊዜ ሁሉ አዲሶቹ ተመራጮችም ውዝግብ አስነስተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ በአውሮፓና በተቀረው ዓለም የአምባገነንነት ስጋት እያደገ መጥቷል ሲሉ የአውሮፓ አቻዎቻቸውን አስጠነቀቁ። ሚስተር ኬሪ ሃምቡርግ ውስጥ በአውሮፓ የጸጥታና ትብብር ሚኒስቴሮች ስብሰባ ላይ ሲናገሩ እያደገ መጥቷል ያሉት የአምባገነን አስተሳሰብ ወደ ሰብአዊ መብቶች ረገጣና መገናኛ ብዙሃንን ወደ መገደብ እንዲሁም አለመቻቻልና ወደ ጥላቻ ወንጀሎች ተሸጋግሯል ብለዋል። ከእንግዲህ ወዲያ አምባገነንነት፣ ጭቆናና ተቃውሞን ለማፈን መሞከር ለማናችንም አይበጅም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ አሁን የምትሸራረፏ እያንዳንዷ መሰረታዊ የሰው ልጆች መብት ወደ ለየለት አምባገነንነት ጎዳና የምትወስድ ጡብ ድንጋይ ናት ሲሉ አስረድተዋል። የምስራቅ ዩክሬን ሁከትና የሶሪያ ወንጀልን ይዞ መቆየት ለረዥም ጊዜ ምላሽ ያላገኘ በመሆኑ የአውሮፓ የጸጥታ ትብብር ድርጅት በጀመረው የሰላም ድርድር ጥረት እንዲቀጥልም ኬሪ መልእክት አስተላልፈዋል። በአሌፖ አማጽያን ላይ ድል ለመቀዳጀት የተቃረቡት የሶሪያው ፕሬዝዳንት ባሻር አላት ሲናገሩ ለ5 ዓመታት የዘለቀው ሁከት እስኪያበቃ ውጊያው ይቀጥላል ብለዋል። አሳድ ዛሬ ይህን ያሉት በሩሲያ ጦር ሰራዊት የሚታገዘው ኃይላቸው እንደ አውሮፓውያን አቆጣጠር ከ2012 ዓ.ም ጀምሮ በሽምቅ ተዋጊዎቹ ቁጥጥር ስር የቆየችውን የጥንታዊቷን አሌፖ ከተማ አራተኛ ግዛት ባስለቀቀ ማግስት ከመንግስታዊ አልዋተን ጋዜጣ ጋር ባደረጉት ቃለ ምልልስ ነው። በጋና ትላንት የተካሄደውን ፕሬዚዳንታዊ የምክር ቤት አባላት ምርጫ ተከትሎ ዛሬ የድምጽ ቆጠራው ተጀምሯል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያዊነት ማንነት በሁላችንም ልብ ውስጥ ሊሰርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥሪ ያቀረቡ። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው ሲሉ ተናግረዋል። የኢፌድሪ ፕሬዝዳንት ሙላቱ ተሾመና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የክልል ርዕስ መስተዳድሮችና ከፍተኛ የመንግስት ባለስልጣናት የበዓሉ ተካፋይ ሆነዋል። ከዚህ በተጨማሪም የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር፣ የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጨምሮ የበርካታ ሀገራት ተወካዮች በበዓሉ ላይ ተገኝተዋል። በበዓሉ ላይ ከፍተኛ የመንግስት ባለስልጣናት ንግግር ያደረጉ ሲሆን የኢትዮጵያ ብሔር ብሔረሰብ ህዝቦች ተወካዮች ባህላዊ ትርኢትም አሳይተዋል። እስክንድር ፍሬው ከድሬዳዋ ያደረሰን ዘገባ አለ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንን የተናገሩት በመስራቅ ኢትዮጵያዊቷ ከተማ ሐረር በተከበረው የብሔር ብሔረሰቦችና ህዝቦች በዓል ላይ ነው። ለ11ኛ ጊዜ በተከበረውና ከሁሉም የአገሪቱ አካባቢዎች የተወከሉ እንግዶች በታደሙበት በዓል ላይ የተናገሩት ጠቅላይ ሚኒስትሩ ካተኮሩባቸው ነጥቦች አንዱ ኢትዮጵያዊነት ነው። የሀገራቸውን ታሪክ ባህላዊ ሀብትና ውበት ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ውብ የሆኑ የብዙ ቋንቋዎች፣ ባህሎችና ማንነቶች መገለጫ ነን ሲሉም ተናግረዋል። ኢትዮጵያዊነት በሁሉም ልብ ሊሰርጽ እንደሚገባም ጥሪ አቅርበዋል።
ኢትዮጵያ የምትገኝበት የአፍሪካ ቀንድም ሆነ በአህጉራችን አፍሪካ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የአገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል።
ቋንቋን መሰረት ያደረገውን የኢትዮጵያ ፌዴራሊዝም የሚተቹ አንዳንድ የፖለቲካ ኃይሎች በህዝቦች መካከል ልዩነቶችን እያሰፋ መምጣቱን ይናገራሉ። የብሔር ብሔረሰቦችን መብት የሚያስከብረውም በኢትዮጵያዊነት ላይ አሉታዊ ተጽዕኖ በሚያሳድር ሁኔታ እንደሆነ ያምናሉ። ጠቅላይ ሚኒስትር ኃይለማርያምና መንግስታቸው ግን እንደዚህ አይነት ትችቶችን አይቀበሉም። እንዲያውም ህገ መንግስቱ ከጸደቀበት ጊዜ አንስቶ እስከዛሬ ባለፉት 22 ዓመታት አዎንታዊ ውጤቶች መገኘታቸውን ያምናሉ። በህዝቦች መካከል ያሉ የተዛቡ ግንኙነቶችም ከታሪክ የተወረሱ መሆናቸውን ጠቅላይ ሚኒስትሩ በዛሬው ንግግራቸው ጠቅሰዋል። እነዚህን የተዛቡ ግንኙነቶችም በአብዛኛው ማረም መቻሉን አመልክተዋል። የዚች ሀገር ዜጎች ብሔረሰባዊ ማንነታቸውንም ሆነ ኢትዮጵያዊነታቸውን ማጠናከር እንደሚችሉም ነው የጠቆሙት። ኢትዮጵያን መውደድና ማክበር እንደሚገባም ተናግረዋል።
የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው። በዚህ ኢትዮጵያዊነት መንፈስ በመመራትም እጅግ ውስብስብና ፈታኝ በሆነው የወቅቱ የዓለማችን ሁኔታ ውስጥ አገራችን በድል ጎዳና እንድትገሰግስ ሁላችንም ታላቅ ወገናዊ ኃላፊነት በጫንቃችን ተሸክመናል። አገራችን ኢትዮጵያን በሙሉ ልባችን ወደናትና አክብረናት የህዝቦቿ ጠንቀኛ ጠላት የሆነውን ድህነት ጠራርገን ለማስወገድ እንዲሁም እስካሁኑ በተገኙ ተስፋ ሰጪ ድሎች ቀና ማድረግ የጀመርነውን አንገታችንን መልሰን ላናጎብጥ ጠንክረን መስራት ያለብን ይሆናል።
ባለፉት 15 ዓመታት የተካሄዱ የተሐድሶ እንቅስቃሴዎች በኢትዮጵያ ከፍተኛ የኢኮኖሚ እድገት እያመጡ መሆኑንም ጠቅላይ ሚኒስትር ኃይለማርያም አስታውሰዋል። እድገቱ የፈነጠቀው የተስፋ ፋና በኢትዮጵያ ህዝቦች ዘንድ ተጨማሪ የእድገት ጥማትና ተጨማሪ ፍላጎት አምጥቷል ሲሉ ማስረድተዋል። መንግስት ውጤቱ እንዲመጣ የሚደነቁ ስራዎች መስራቱንም አስታውቀዋል። ከዚህ በተቃራኒ ግን የመንግስትን ስልጣን የለውጥ መሳሪያ ከማድረግ ይልቅ የግል ኑሮ መሰረት የማድረግ ዝንባሌ መታየቱን ተናግረዋል። እናም ቀኑ ሲከበር እስካሁን የተገኙትን ድሎችና ውጤቶች አስፋፍቶ መቀጠል እንደሚያስፈልግ ተናግረዋል። የታዩትን የተሳሳቱ አስተሳሰቦችና ህጸጾች ለማስወገድ የተጀመረውን በጥልቀት የመታደስ አገራዊ ንቅናቄም ማስቀጠል እንደሚያስፈልግ አሳስበዋል። ለ11ኛ ጊዜ በተከበረው በዓል ላይ እንዳለፉት በዓላት ሁሉ ከሁሉም የሀገሪቱ አካባቢዎች የተወከሉ ኢትዮጵያውያን ከፍተኛ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ንግግራቸው በአገሪቱ እየተተገበረ ስላለው የአስቸኳይ ጊዜ አዋጅ የጠቀሱት አልነበረም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ፣ ድሬዳዋ።
የምትከታተሉት የአሜሪካ ድምጽ የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ከድሬዳዋ ወደ አዲስ አበባ ነው የምናመራው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዶክተር መረራ ጉዲና በአስቸኳይ ከስር እንዲፈቱና መንግስት ከተቃዋሚ ፓርቲዎች ጋር ውይይትና ድርድር እንዲጀምር ጠየቀ። ዶክተር መረራ የታሰሩበት ምክንያት ሰንካላ ሰበብ ነው ያለው የመድረክ በተቃዋሚዎችና የመድረክ መግለጫ ይቅርታ በተቃዋሚዎችና በገዢው ፓርቲ የተደረሰውን መግባባትም የጣሰ ነው ብሏል። የዶክተር መረራ መታሰር የሀገሪቱን ሰላምና መረጋጋትም አደጋ ውስጥ ሊከተው እንደሚችል ያለውን ስጋት ገልጿል። መለስካቸው አምሃ ዝርዝሩን ከአዲስ አበባ አድርሶናል።
መድረክ ዛሬ ይፋ ባደረገው የጽሑፍ መግለጫው ከሳምንት በፊት የአስቸኳይ ጊዜ አዋጁን ድንጋጌ በመጣስ ከአሸባሪ ኃይሎች ጋር በመገናኘት ተጠርጥረው የተያዙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በአስቸኳይ ከእስር እንዲፈቱ መንግስትም ከተቃዋሚ ፓርቲዎች ጋር ውይይትና ድርድር ለማካሄድ ቃል በገባው መሠረት ውይይትና ድርድሩ ጊዜ ሳይባክን እንዲጀመር ሲል ጥሪ አቀረበ። መድረክ በዚሁ መግለጫው ሕዝባችን በሚሊዮኖች አደባባይ በመውጣት ላነሳቸው ብሶቶችና ጥያቄዎች ዘላቂ መፍትሄ ለመሻት በሚያስችሉን መሠረታዊ ጉዳዮች ላይ ለመነጋገር የሚያስችልን ሁኔታ እንዲመቻች መድረክ በመላው ሕዝቦቻችን ስም ይህንን ታሪካዊ ሀገራዊ ጥያቄያችንን በድጋሜ በአንክሮ እናቀርባለን ብሏል። ይኸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ያሰራጨው የጽሑፍ መግለጫ ዶክተር መረራ በቅርቡ ከአውሮፓ ፓርላማ በተደረገላቸው ጥሪ መሠረት ለፓርቲያቸው የዲፕሎማሲ ሥራ ለማከናወን ወደዚያው እንዳመሩ ያስታውሳል። በዚያም ለአውሮፓ ፓርላማ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ማድረጉን እንደ ወንጀል መቁጠርና ከሽብርተኞች ጋር ተገናኘ፣ የአስቸኳይ ጊዜ አዋጁን ጣሰ፣ ወዘተ በሚሉ ሰንካላ ሰበቦች መንግሥት ለእስር ዳርጎታል ብሏል። በመድረክ ግንዛቤም አንድ የሕጋዊ ፖለቲካ ፓርቲ መሪ በሀገሪቱ ወቅታዊ ሁኔታ ላይ ገለጻ ማድረግን የአስቸኳይ ጊዜ አዋጁ ክልከላ እንደማይጥልበት ይናገራል። ከዚያም አለፍ ብሎ ይህ መድረክ ለአዋጁ ከሰጠው ትርጉም የተለየ ትርጉም ካለ ግልጽ እንዲደረግለት ሁለት ጊዜ ለኮማንድ ፖስቱ ደብዳቤ ጽፎ ምንም ማብራሪያ እንዳልተሰጠው ያስረዳል። ዶክተር መረራ ከሽብርተኞች ጋር ተገናኙ ስለተባለውም አንድ ዓለም አቀፍ ስብሰባ ቀርቶ በሰንበት የማኅበር ስብሰባዎች እንኳን መቀመጫ ለእንግዳ የሚሰጠው በአዘጋጁ እንጂ የተጠራው እንግዳ በመረጠው አገባብ አለመሆኑ ይታወቃል ሲል ወንጀላውን አጣጥሎታል። መግለጫው አክሎም መድረክና አባል ድርጅቶቹ ሰላማዊ ትግልን የተቀበሉትና በተግባርም እያዋሉት ያለው የእምነታቸው መሠረት በመሆኑ እንጂ በማንም አስገዳጅነት አይደለም ብሏል። አክለውም መድረክ ከኢህአዴግ ጋር በተደጋጋሚ አድርጌያቸዋለሁ ባላቸው ድርድሮች የደረሱበትን መግባባት ይጠቅሳል። ይኸውም መንግሥት ሽብርተኛ ከሚላቸው ድርጅቶች ጋር ግንኙነት ማድረግ ማለት ስምምነት ተፈራርሞ ድርጅታዊ ቁርጠኝነት መፍጠር ማለት ነው ብሏል። ስለሆነም ይላል መግለጫው፣ ስለሆነም የዶክተር መረራ እስራት ከአስቸኳይ ጊዜ አዋጁ ድንጋጌና መድረክ ከገዢው ፓርቲ ኢህአዴግ ጋር ከደረሰበት የጋራ መግባባት ውጭ ነው ብሎታል። መግለጫው በመጨረሻ ዶክተር መረራ የመድረክና አባል ድርጅቱ የሆነው የኦሮሞ ፌዴራሊስት ኮንግሬስ መሪ እንደመሆኑ ካላግባብ መታሰሩ በሚሊዮኖች የሚቆጠሩ አባሎቻችንንና ደጋፊዎቻችንን እያሳሰበ መሆኑ የሀገራችንን ሰላምና መረጋጋት ችግር ውስጥ የሚያስገባ እንዳይሆን ስጋት እንዳለን እንገልጻለን ብሏል። መንግሥት በተደጋጋሚ ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ መግለጹ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Any pain.
የአቤል ተስፋዬን ወይም ደ ዊኬንድ ደ ስታር ቦይ የተሰኘውን አዲሱን ከአልበሙ ላይ አዲስ ዘፈን ነበር ያሰማናችሁ። አሁን ወደ ሌላ ዘገባ እናልፋለን። የአፍሪካ ጥናቶች ማህበር 59ኛ ዓመታዊ ስብሰባ ባሳለፍነው ሳምንት ለሶስት ቀናት በዋሽንግተን ዲሲ ተካሂዶ ነበር። በዚህ ጉባኤ ላይ ከተለያዩ የአፍሪካ ሀገራት የተውጣጡ በውጭ የሚኖሩ አፍሪካውያንና በአፍሪካ ጉዳይ ላይ ጥናት የሚያደርጉ የሌሎች ሀገራት ዜጎች፣ ምሁራንና የፖለቲካ ሰዎች የጥናታዊ ጽሁፋቸውን ለውይይት አቅርበው ነበር። ኢትዮጵያን የተመለከቱ ጥናቶች የቀረቡበት የፓናል ውይይቶችም ቀርበው ነበር። የአፋን ኦሮሞ ዝግጅት ክፍል ባልደረባችን ትዕግስት ገሜ በስፍራው ተገኝታ ያጠናቀራችውን ዘገባ እናስደምጣችሁ።
ከወትሮ በተለየ መልኩ የአጉሪቷ ልጆች ጥናታቸውን በማቅረብ በሰፊው ተሳትፈውበታል በተባለለት ዓመታዊ የአፍሪካ ጥናቶች ማህበር ስብሰባ ላይ ያልተዳሰሰ ርዕስ አለ ለማለት ያዳግታል። ከስደተኞች ጉዳይ እስከ የአየር ንብረት መቀየር፣ የዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ መመረጥ፣ ዶናልድ ትራምፕና አፍሪካ የሚል ፓናል፣ ስነ ጥበብ፣ የሴቶች ጉዳይ እንዲሁም ሌሎች ርዕሶች ላይ ምሁራን ጥናታቸውን አቅርበው በሰፊው ሲወያዩበት ሰንብተዋል። አፍሪካ ናው ማህበሩ ዘንድሮ የጀመረው አዲስ መድረክ ነው። ይህ መድረክ የተዘጋጀበት ዓላማ በአህጉሪቷ አስፈላጊና አንገብጋቢ ጉዳዮች ላይ የተደረጉ ጥናቶች ማህበሩ ከዚህ በፊት በሰጠው የፕሮፖዛል ማስገቢያ ጊዜ ላይ ያልገቡ የጥናት ርዕሶችን ለመድረክ ለማብቃት የተመቻቸ ነው። ኢትዮጵያን የተመለከቱ ዋና ዋና ፓናሎችን በዚህ መድረክ ላይ ነው የቀረቡት። በአፍሪካ ናው መድረክ ላይ ለዚህ ዓመት የኢትዮጵያ የፖለቲካ ቀውስ ምክንያቶች ምንድን ናቸው? በአገሪቷ የታወጀው የአስቸኳይ ጊዜ አዋጅስ ምን ይመስላል? በሚሉ ርዕሶች ላይ ያተኮረው ከቀረቡት ፓናሎች አንዱ ነው። የፓናሉ ሰብሳቢ በዌስተርን ሚችገን ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሲሳይ አሰፋን ስለ ፓናሉ ጠይቄያቸው ነበር።
ፖለቲካል ክራይሲስ ወይም ኢመርጀንሲ ተብሎ በመጣው አዋጅ ላይ ፕሮፖዝ አረኩ ሰዎች እንድንነጋገር፣ ከኢመርጀንሲ በኋላስ በኢመርጀንሲ ጊዜ እንዴት ነው፣ ምን አይነት የሰዎች መብት በኮንስቲቱሽን ራሱ የገቨርንመንት ኮንስቲቱሽን ሰዎች ቢታሰሩ የሁሉ ህዝብ ሲታሰር እሱ ራሱ ክሪሚናል ነው፣ በነሱ ሜጀር ኮንስቲቱሽናል ቫዮሌሽን ነው። ችግሩ ይሄ ነው። ዋናው ኢትዮጵያ ገቨርንመንት ማድረግ ያለበት ሪፎርም ማድረግ አለበት፣ ሲግኒፊካንት ፖለቲካል ኤንድ ኢኮኖሚክ ሪፎርም፣ ወደ ኢንክሉሲቭ መሄድ አለበት እና ሰዎችን እውነት ስለተናገሩ በተለያዩ እንትን ሎች ሪፕሬሲቭ ሎች አለማሰር ለኦፖዚሽኑ ፖለቲካል ስፔስ መስጠት እና በፒስፉል እንትን መምራት መፍትሄው መነጋገር ነው። ስፔስ መስጠት ነው ለሰዎች። ፍራት ከኦፖዚሽን ከራሳቸው መንግስቱ ራሱ ፍራት ነው አሁን ብዙ ሰው። ስለዚህ ፍራት እንዲጠፋ ወደ ሰላም እንዲሄድ እውነት እንዲናገር መንግስትም እውነቱን እንዲናገር ሪል ሪኮንሲሊየሽን የለም። ይህን ህዝብ 80 ኤትኒክ ግሩፕ ያለው ይሄ ለብዙ ጊዜ የኖረ ተያይዞ የኖረ ስሩ ማሬጅ ስሩ አዳፕሽን ስሩ ማይግሬሽን የሆነውን ሰው ዲቫይን ማድረግ አይቻልም። ስለዚህ ወደዛ እንዳንሄድ
እንግዲህ የአፍሪካ ጥናቶች ተቋም 59ኛ ዓመቱ ነው። ሌሎችን ምሁራን ሳነጋግር ሰሞኑን ኢትዮጵያውያን ብቻ ሳይሆን ኤርትራውያንም ሌሎች ሀገሮች የሚመጡት ዘንድሮ የአፍሪካ ተወላጆች ተሳትፎ ጨምሯል። በፊት ሲመሰረት ጀምሮ በታሪክ በብዛት የሌላ ሀገር አፍሪካዊ ያልሆኑ ሰዎች ናቸው ስለ አፍሪካ ሲያጠኑ የነበረው ይባላል። ኢትዮጵያውያን ተሳትፎስ በተለይ ወጣቶች እንዲመጡ ማድረግ ላይ ምን አይነት
ይህን እንግዲህ ወደፊትም ቀጥላለን። ሆፕፉሊ ዋን ታይም አይደለም በኢትዮጵያን ሪሊ በተለይ ወጣቶቹ ነው። ኔክስት ታይም ወጣቶቹ መነጋገር አለባቸው። የኢትዮጵያ ወጣት ነው የኢትዮጵያን ፌት የሚወስነው። 70% ከኢትዮጵያ ሕዝብ ወጣት ነው። ይሄ ሂውጅ ነው። ይሄን ወጣት ማስተማር አለብህ። የሀገሩን ሪል የሆነውን ታሪክ የወደፊት ምንም ፖቴንሻልም የሀገሪቱ ፖዘቲቭ እንትን መስጠት አለብሽ። ትምህርት ዋና ነው። ፕሮፓጋንዳ አይደለም።
ሌላኛው የዚህ ፓናል ተሳታፊ የነበሩት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺን ናቸው። የኢህአዴግ መንግስት ስልጣን ከያዘ እንዲህ አይነት ፈተና ገጥሞት አያውቅም ያሉት አምባሳደር ሺን ምክንያቱን ሲተነትኑም
The current situation is different. It is a grassroots protest movement centered in Oromia.
የአሁኑ ሁኔታ የተለየ ነው። ህዝባዊ ተቃውሞ ነው። መነሻው ኦሮሚያ ሆኖ በሌሎች የአገሪቱ ክፍሎችም ተስፋፍቷል። የተመረው እንደ አውሮፓ አቆጣጠር ከ2005 ምርጫ በኋላ እንደ ተካሄዱ ተቃውሞዎች በፖለቲካ ፓርቲዎች ሳይሆን በየአካባቢው ቅሬታ ባላቸው ግለሰቦች ነው። የኢህአዴግ መንግስት ሰዎች ያላቸውን ሐሳብ በነጻነት እንዲገልጡ አይፈቅድም። የዛሬው የፕሬስ ነጻነትና ግልጽነት እኔ አምባሳደር በነበርኩበት እንደ አውሮፓ አቆጣጠር በ1996 እስከ 1999 ካለው ጋራ ሲታይ በጣም ያነሰ ነው። በዚህ አመት የተደረጉት ቃውሞዎች ኢህአዴግ ባለፉት 15 አመታት ጥሩ የኢኮኖሚ እድገትና መሰረተ ልማት አስመዝግቧል ይላል ነው። ጥያቄው ግን ይሄ የተገኘው ወይም የተመዘገበው እድገት አርሶ አደሮችንና ወዛደሮችን ተጠቃሚ አድርጓል ወይ ነው።
ከዚህም በተጨማሪ የመልካም አስተዳደር እጦት፣ ሙስናና የወጣቶች ስራ ማጣት ሀገሪቷ ለገባችበት ችግር መንስኤ ናቸው ያሉት አምባሳደር ሺን ይህን ሁሉ ችግር እንዲባባስ የሚያደርግ ሌላ ባህል አለ ያሉትን አብራርተው ወደ መፍትሄ አቅጣጫ ለመሄድ መጀመሪያ መወሰድ አለበት የሚሉትን እርምጃ አብራርተዋል።
All of these issues are exacerbated by several cultural characteristics that I believe are common to the Ethiopian highlands.
እነዚህ ሁሉ ችግሮች የተባባሱበት ምክንያት እዚህ ያላችሁ ሰዎች ላትስማሙት ይችላልላችሁ። እኔ እንደታዘብኩት ደጋ ነዋሪ ኢትዮጵያውያን ዘንድ ኮምፕሮማይዝ ማለት መቻቻል የሚባል ነገር የለም። 100% አንድን ነገር ካልደገፍክ ሙሉ በሙሉ እንደ ተቃወምክ ነው የሚወሰደው። መሃል ቦታ መገናኘት የሚባል ነገር የለም። ይሄ ልዩነቶችን ለመፍታት በጣም አስቸጋሪ የሆነ ሁኔታ ውስጥ ይከታል። ወደ መፍትሄው ስንሄድ የኢህአዴግ መንግስት የምርጫ ቦርድ አሰራርን እንደሚያሻሽል አሳውቋል። እኔ እንደ የውጭ ሰውና የኢትዮጵያ ወዳጅ ወይም ጓደኛ የምመክረው የኢህአዴግ ተቃዋሚዎችም ሆኑ ደጋፊዎች መንግስት ቃል የገባውን የምርጫ ቦርድ አሰራር ማሻሻል ስራ ላይ እንዲያውል ጫና ማድረግ እንዳለባቸው ነው።
ሌላኛው በዚሁ በኢትዮጵያ የፖለቲካ ሁኔታ ዙሪያ ያተኮረው ፓናል የኦሮሚያ ተቃውሞ የኢትዮጵያን የፖለቲካ ምህዳር መቀየር ላይ የተጫወተው ሚና የሚል ነበር። አምስት በኦሮሞ ጉዳዮች ላይ ጥናት ያደረጉ ምሁራን ስራቸውን አቅርበዋል። ከአንድ ዓመት በላይ በኦሮሚያ ክልል በተከታታይ የተደረገው የህዝብ ተቃውሞ የኦሮሞን ጥያቄ ወደ መሃል መድረክ ማምጣቱንና በኢትዮጵያ ጉዳዮች ላይ የሚደረጉ ውይይቶች አብይ ርዕስ እንዲሆን አድርጎታልም ብለዋል።
ትግስት ገሜ ለዘገባው እናመሰግናለን። ወደ ሌላ ዘገባ ስንሻገር በአዲሱ የጤና ምርምር መሰረት በብዛትም ሆነ በትንሹ ማጨስ የሚያመጣውን የጤና እክል ተመሳሳይ ሆኗል። በቀን አንድ ሲጃራ ማጨስ ቢሆን የህይወት ዘመንን ያሳጥራል ነው የሚለው በቅርቡ የተደረገው ጥናት ውጤት። ማጨስን በማቆም ግን እድሜን ማራዘም ይቻላል። የቪኦኤ ዘጋቢያችን ጄሲካ በርማን የዘገበችውን መስታወት አራጋው ታቀርበዋለች።
ለአስርተ ዓመታት የተደረገው ይህ ጥናት የሲጃራን አደገኛነት አረጋግጧል። አንዳንድ ሰዎች በቀን የተወሰነ ምናልባትም 10 ወይም ከዛ ያነሰ ሲጃራን ማጨስ በጤና ላይ የሚያደርሰው ጉዳት በጣም አነስተኛ እንደሆነ ይገምታሉ። በሲጃራ ምክንያት የሚከሰቱ በሽታዎች እንደ ሳምባ ካንሰርና ከልብ ጋር የተያያዙ ህመሞች የሚይዟቸውም አይመስላቸው። የዩናይትድ ስቴትስ ብሔራዊ የካንሰር ጥናት ማዕከል ሊቃውንት እንዲህ አይነቱን ግምት ይነቅፋሉ። አነስተኛ ሲጃራ ማጨስ ጤና ላይ የሚያስከትለውን ጫና የገመገሙ እነዚህ ሊቃውንት 300 ሺህ ጎልማሶችን ያሳተፈ ጥናት ነበር ያደረጉት። የስነ ህዝብ የጤና ተመራማሪ ማኪ ኢኖዎቻይ ናቸው በካንሰር የምርምር ማዕከል ይህንን ጥናት በቀዳሚነት ያካሄዱት። በጥናታችን መሰረት አንድ ሰው በረጅም የህይወት ዘመኑ በየቀኑ ከአንድ ሲጃራ በታች እንኳን ቢያጨስ እድሜው ከሚያጨሰው ጋር ሲነጻጸር በማጨሱ ምክንያት የህይወት ዘመኑ 1.6 ጊዜ ያህል ሊያጥር እንደሚችል ተረጋግጧል። በተለይም በየቀኑ ያለማቋረጥ ሲጃራን የሚያጨሱ ጎልማሶች እድሜ አጭሰው ከማያውቁት ጋር ሲነጻጸር የሚያጨሱት 1.9 ጊዜ ያህል ህይወታቸው ሊያጥር እንደሚችልም ተረጋግጧል።
I can now pull out the data from the study we were talking about and say no you can actually prolong your life.
መረጃውን አሁን አውጥቼ ማሳየት ይችላልው። በ60ዎቹ አመታት የእድሜ ክልል ውስጥ ሆናችሁ እንኳን ማጤስ ብታቆሙ በህይወት የምትኖሩበትን ጊዜ ማራዘም ትችላላችሁ።
በፍጥነት ሲጃራን ማጨስ ማቆም የተሻለ መሆኑን ጥናቶቹ እንዳረጋገጡ ሱስን ለማቆም መቼም ዘገየ እንደማይባል ኤድልማን ተናግረዋል።
ፕሮግራማችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ፕሮግራሙን የመራልን ሞክቢል ያብሮ ነው። ሙዚቃውን በመምረጥ ዲጄ ፋክሱ አብሮን ነበረ። ከጥላሁን ገሰሰ ዘፈን ጋር እንተዋችሁ። መልካም ምሽት።
መልካም ምሽት።
የተመሳቀለ ሰብሽ የሃርነዶ ተንጣሎ ተኝቷል ከሽንጥሽ ላይ ወርዶ ጉንጭሽ የሚመስለው የከረን ብርትቷን I just a machine my land is second in one Just rush, let's go. ሞትሽ ቀርቀ